ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 1 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በማክሰኞ ፕሮግራማችን ዘረኞች አጋዛዛቸውን በይፋ ለማጸደቅ ምርጫ በሚሉት ቧልት መሰማራታቸውንና ለራሳቸውን ዲስማም አድርገው ማዋቀር መጀመራቸውን በሚመለከት ጽሑፍ አሰምተን ነበር። ለዛሬ በግንቦት ወር 2007 ዓመተ ምህረት የወያኔ የምርጫ ድራማ ሲቀርብ ቀርቦ የነበረን ማሳሰቢያ በቅድሚያ ካቀረብን በኋላ የኢሃፓ ልሳን ዴሞክራሲያ የሰኔ ወር 2006 ዓመተ ምህረት እትም ጽንፈኝነትን ተከላክለን አንድነታችንን እንገንባ በሚል ርዕስ የቀረበውን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከጥቂት ቀናት በፊት 53 የአማራ ልዩ ኃይል አባላት ከእስር እንዲፈቱ የባህር ዳር ወረዳ ፍርድ ቤት መወሰኑ የሚታወቅ ቢሆንም እስካሁን ድረስ ተፈተው ከቤተሰቦቻቸው ጋር አለመገናኘታቸው ታውቋል። እነዚህ የልዩ ኃይል አባላት በባህር ዳር አጠገብ በሚገኝ ቦታ ህክምናና ቅያሪ ልብስ እንዳያገኙ ተደርጎ በአስቸጋሪ ሁኔታ ታስረው እንደሚገኙ የዓይን ምስክሮች ተናግረዋል። የወያኔው ድርጅት ዋና የመዝረፊያ ተቋም በመሆን ሲያገለግል የነበረው ሜቴክ የተባለው ድርጅት 7 ቢሊዮን ብር ወይም ወደ 2.5 ቢሊዮን ዶላር የሚጠጋ ዕዳ እንዳለበት ተነገረ። የአሁኑ የሜቴክ ኃላፊዎች ለዜና ተቋሞች በሰጡት ማብራሪያ ኮርፖሬሽኑ በእዳው 13 ቢሊዮን የሚሆነው በፕሮጀክት በተሰሩ ስራዎች በተከማቹ ቃዎች ላይ የዋለ መሆኑ ሲታወቅ ቀሪው 57 ቢሊዮን ብር የት እንደደረሰ የማይታወቅና በወቅቱ በነበሩ የወያኔ ከፍተኛ ባለስልጣኖች መዘረፉ ታውቋል። ቀደም ብሎ አገዛዙ በቀጥታም ሆነ በባንኮች አማካኝነት ለሜቴክ ብድር ሲሰጥ ስራዎቹ በትክክል ተግባራዊ መሆናቸውንና ገንዘቡን በትክክል ወጪ ለመሆኑ ምንም አይነት ቁጥጥርና ክትትል አይደረግም ነበር ተብሏል። ለምሳሌ ለአባይ ግድብ ስራ ሜቴክ 24 ቢሊዮን ብር በብድር መልክ ወስዶ የሰራው ስራ ከ9 ቢሊዮን ብር አይበልጥም ተብሏል። ለግድቡ ምንጣሮ ስራም በብድር መልክ የወሰደው 2.5 ቢሊዮን ሲሆን ያወጣው ከ500 ሚሊዮን ብር እንደማይበልጥ ተረጋግጧል። የስኳር ፋብሪካዎች መስሪያ ኮርፖሬሽኑ 11 ቢሊዮን ብር ከተቀበለ በኋላ ፋብሪካዎችን ለማጠናቀቅ ባለመቻሉ ተቋርጧል። ገንዘቡ ግን የት እንደገባ አልታወቀም በሚሊዮኖቹ ባለስልጣኖች ማብራሪያ ሰጥተዋል። ባለስልጣኖቹ ጨምረው በሰጡት መግለጫ የንግድ ባንክ፣ ገንዘብ ሚኒስቴርና የጠቅላይ ሚኒስቴር ጽሕፈት ቤት ተቋሙ ከመስመር ወጥቶ አይን ያወጣ ዝርፊያ ሲያካሂድ ማስቆም ሲገባቸው እንዲሁም ዋስትና በመስጠትና ውሳኔ በመወሰን ተባባሪ በመሆናቸው በኃላፊነት ሊጠየቁ ይገባል ብለዋል። የሜቴክን ገንዘብ ከሟቹ መለስ ዜናዊ ጀምሮ እነ ስብሐት ነጋና አባይ ጸሐዬን የመሳሰሉ ከፍተኛ የወያኔ ባለስልጣናት ሲቀራመቱት መቆየታቸው ይታወቃል። በዚህ ዓመት በደቡብ ክልል በነበረው የጸጥታ ጉድለት ምክንያት በጉራጌ፣ ሲዳማ፣ በከፋ፣ በጎፋና በጌዲዮ አካባቢዎች ከ50 በላይ ትምህርት ቤቶች ሙሉ በሙሉ በመዘጋታቸው ከ40 ሺህ በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ ባለስልጣኖች ለዜና ምንጮች ገልጸዋል። 7 ትምህርት ቤቶች ተቃጥለዋል። በተጨማሪም ትምህርት ያቋረጡትን ተማሪዎች ለማስጀመር ዝግጅት እየተደረገ መሆኑን ባለስልጣኖቹ ጨምረው ገልጸዋል። የሶማሌ ክልል ፕሬዝዳንት የነበረውና በዜጎች ግድያ አካል ማጉደል ማፈናቀልና እንዲሁም ያብያተ ክርስቲያናትና የሌሎች ዜጎች ንብረት በማውደም ወንጀሎች ተከሶ ቃሊቲ እስር ቤት የሚገኘውን አብዲ ኢሌን ለማስፈታት ሴራ አቀነባብረው የነበሩ ግለሰቦች በቁጥጥር ስር መዋላቸውን ምንጮች ዘገቡ። ግለሰቦቹ ድርጊቱን ለመፈጸም አቅደው የነበሩት ሰኞ ሐምሌ 29 ቀን አብዲ ኢሌ የነበረበትን የፍርድ ቤት ቀጠሮ ጨርሶ ወደ ቃሊቲ እስር ቤት በሚመለስበት ወቅት ሲሆን ያዘጋጁትን መኪና አቁመው በመጠባበቅ ላይ ሳሉ በፖሊስ መኪናቸውን እንዲያነሱ ሲጠየቁ አናነሳም በማለታቸውና መኪናቸው እንዲፈተሽ በመደረጉ ነው ተብሏል። ከግለሰቦቹ ጋር በተደረገ የተኩስ ልውውጥ አንድ ሰው የተገደለ መሆኑ ሲነገር ሴራውን ካቀነባበሩት መካከል የተወሰኑ ቢያምጡም አብዛኞቹ ተይዘዋል ተብሏል። ቃሊቲ ውስጥ ለዚህ ጉዳይ የተከራዩት ቤት ሲፈተሽ የተለያዩ መሳሪያዎች የተገኙ መሆኑንም ታውቋል። ለለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ሀገር ህዝብ ሲጎዳ ዝምታ ኃጢያት ነው። የሊባን ጠበቃ አብረህ ውቃ ይላል ያገራችን ሰው። አገር ተጨንቃና ተጠባ ስትጠራ ጆሮ ዳባ ልበስባዮችም ሊወቁ ሊወገዙ ይገባቸዋል። ዛሬ ከአመት ከአራት ወር በላይ አሰቃቂ ግፍ በኋላ አሁንም ለሆዳቸው አድረው ሽሞቹን የሚያወድሱትና የምታጣጥር አገራችንን የሚያስጠቁት ጉዶች ሁሉ ከወንጀለኞቹ ባልተናነሰ ሊወገዙና ሙሉ ማዕቀብም ሊደረግባቸው ይገባል። ለግፈኛው ሹም ውዳሴ የዘፈኑ ቅኔ የዘረፉ በጠቅላላው ተክለሰብ እናውን ያጀቡ ሁሉ ይቅርታ ሳይጠይቁ ከህዝብ ጎራ ዞር በሉ ሊባሉ ይገባል። ዝምታ በቀውጢ ጊዜ ኃጢያት ነው ብንልም አገር ተከባ በዘረኞች ተተጠቃ ከጠላቶቻችን ጎን መሰለፍ ደግሞ በታሪክ የሚያስጠይቅ ስህተት ነው። ሹሞቹና ጭፍሮቹ በዝምታ አይወቀሱም። እብሪታቸው መረን ስለለቀቀም ውርደታቸውን በአደባባይ እያናፉ ናቸው። ቅልስልሱ ሹም አስከፊና መርዘኛ የፖለቲካ ግንጥ መሆኑን በአጭር ጊዜ አሳይቷል። ለኢሳይያስ ሾፌር የሆነው ይህ ማፈሪያ የደብረ ጽዮንን እጅ ይዞ በአማራውና በኢትዮጵያ ላይ ሲያሰር ሲገለፍጥ ፎቶ ተነስቷል። አኖሌ ብሎ በሐሰት ትረካ መሰረት ሐውልት ያሰራው ይህ የባዕዳን ሹም ጭፍሮቹ ቤተክርስቲያኖችን ሲያቃጥሉ ይህን የጥላቻ ሐውልት ግን ተንከባክቦ አቆይቷል። የህዝብ ጠላት ለሆኑት ለኢሳይያስ ሆነ ደብረ ጽዮን ሲሰግድ ማየቱ አገርን የሚያዋርድና ራሱንም የሚያስገምተው መሆኑ አልቀረም። ካንደ ንግግር ወደ ሌላ የግብዝ እብሪቱን ሲደነፋ የራሱን ጥራት ነጠቀነትና ግልብነትም ገሃድ ሲያደርግ ተገኝቷል። ከቡራዩ እስከ ባህር ዳር አጣየና አዋሳ ምን ያህል አረመኔና ወንጀለኛ እንደሆነም ተገንዝበናል። ታዲያ ይህ የፈጠጠና ያገጠጠ ሐቅን ተመልክቶ ዝም ብሎ አንገት ቀበራው ምን ይባላል? የወያኔ ደጋፊ መንጋ በውጭ አገሮች ቀና ቀና ብለው በቀጣሪያቸው አሜሪካ ፊት የሹሞቹ ተከላካይ ቱልቱላዎች ሆነዋል። የሹሙን ውዳሴ ሲቸከችኩ ቀን ያላለፋቸው ዛሬ ኢትዮጵያም አማራም ሌላውም ሲዘለፍ ሲተካ ምን ነው ብዕር ቀለማቸው ነጠፈ? ወንጀላይቶ ዝም ጭቆና አገርን ሲያምስ ዝም ዘረኞች ግፍ ሲፈጽሙ ዝም ያስጠይቃል። አንደበት ላጣ ሰው አንደበት መሆን ካልተቻለ ካልተፈለገ ታዲያ ዜጋስ የተማረ ለመባል ምን መሰረት አለው? ጽንፈኞቹና ሹሞቹ በጥቂት ጊዜ ውስጥ ማንነታቸውን አጋልጠዋል። ጥላቻ ምን ያህል እንዳወራቸው ማረጋግጠዋል። አንድ የለየለትና ባዶ ቀል የሆነ ጽንፈኛ ምሁር በሉኝ ባይ ለምሳሌ ጌቶቹ ወያኔዎች ጋር መቀሌ ተጉዞ ሲቀባጥር ምኒልክን አላውቅም ሲል ተደምጧል። ሌላስ የደነቆረበት ምን ይሆን ብሎ የጠየቀ የለም። ጽንፈኛው ራሱን ያቀለለ በመሆኑ ይህንንም ደነዝ ብዙዎች በዝምታ አልፈውታል። ክርስቲያንና አማራን በሚንጫ ያለው ወራዳ ግለሰብ በመጀመሪያ አክቲቪስት በሚል ድንግዝግዝ ሽፋን ለመድረክ ያበቁት ዛሬ ለሹሙ የሰገደው ሬዲዮና ድርጅት መሪዎች ናቸው። ምንድነው አክቲቪስት? ዛሬ ከህዝብ ጎራ የሚጨፍር ነገ ግን ጭምብሉን አውልቆ አስከፊ ዘረኛ ወይም ሆዳደርና ዘረኛ ቀስታውን የሚያሳይ? ከህዝብ ጎን መቆም ወይም ከህዝብ ጠላት ጎን መሰለፍ ሌላ የለም። የሹሞቹ አገዛዝ ጸረ ህዝብና ዘረኛ በመሆኑ ከነሱ ጎን የሚቆምና ድጋፍ የሚሰጥ ሁሉ የኢትዮጵያ ህዝብ ጠላት ነው። ለመለስ ዜናዊ የዘፈኑትን እና ያለቀሱትን ሁሉ የህዝብ ጠላቶች ናቸው ስንል እንደቆየ ነው ማለት ነው። እጃቸው በንጹሃን ደም ለተጨማለቀው ለሹሞቹ ውዳሴና ድጋፍ ሰጥተው ተመልሰው ከህዝብ ጎራ ዘው እንዲሉ መፍቀድ ከቶም የሚቻልም የሚፈቀድም ነገር አይደለም። በይፋ ወጥተው ጥፋታቸውን አምነው ህዝብን ይቅርታስ ካልጠየቁ ድረስ በዚህ ሁሉ ላይ ዝምታ ከቶም ሊኖር አይገባም። በዓለም አቀፍ ደረጃ ዘረኛውን አገዛዝ በስፋት ልናጋለስ ሲገባ፣ በዚያው ልክ ደግሞ በአገራችን ህዝብን ላደጋ አጋልጠው ከሹሞቹ ተባባሪ የሆኑትን ሁሉ ማጋለጥና ህዝብም እንዲቃወማቸው እንዲታገላቸው ማድረግ አለብን። የምንወስድባቸው የተቃውሞ እርምጃ ደግሞ የማያዳግምና አከርካሪያቸውን የሚሰብር መሆን አለበት። ዛሬ ዓለምንም ጥርጥር የሹሞቹ አገዛዝ የህዝብ ጠላት ነው። ኢህአዴግ የተባለው ስብስብ የአገራችን ጠላት ነው። መወገድ አለባቸው። ግዳጁም ይኸው ነው። ኢህአዴግ በትግላችን ይውደም። ኢትዮጵያዊነት ያቸንፋል።
ሽበለው የክንዴና ፍሬ ሽበለው ሲደርስላት
አድማጮቻችን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርበው ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ዘረኛው ጸረ ኢትዮጵያ አገዛዝ በውጭ ኃይሎች በተለይም በምዕራባውያን ድጋፍ ስልጣን ላይ ሲጠቃለበት ጊዜ ጀምሮ ስለዚህ ከይሲ ቡድን አላማ አለመሰልቸት ለህዝብ ሲያጋልጥ ቆይቷል። በተለይ ምርጫ ስለተባለው ቧል ለተቃዋሚውም ለህዝብም ማሳሰቡን ወደ ኋላ ብሎ አያውቅም። አንዳንድ በተቃዋሚ ስም ወያኔን በመርጫው ድራማ የሚያጅቡት እውን የህዝብን ፍላጎት ለማሟላት ወይስ ለራስ ተቀመና ዝና ወይስ ለወያኔ በመጎንበስ? ይህ በየአምስት አመቱ የሚደረግ ቲያትር ድርሰቱም ተዋናዮቹም ሳይቀየሩ ህዝብ እየተሰደበ እየተዋረደ ለረሃብና ቸነፈር እየተዳረገ አሁን ላይ ደርሰናል። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የ2002ን የምርጫ ቧልት በሚመለከት ከምርጫው ቀደም ብሎ ያስተላለፈውን መልእክት እና ውጤቱ ምን እንደሚሆን ቁልጭ አድርጎ የሚያሳይ ነበር። ተቃዋሚዎች መልእክቱን አሁንም ልብ ሊሉት ይገባል። በማስከተል የ2002 የወያኔ የምርጫ ድራማ ለትርኢት ከመቅረቡ ከሰባት ወራት በፊት በጥቅምት ወር 2002 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰጥቶት የነበረውን ማሳሰቢያ አሁንም ወቅታዊ ነውና እናቀርባለን። እነሆ ጥቅምት 23 ቀን 2002 ዓ.ም በወያኔ ምርጫ ቧልት አለመሳተፍ የዜግነት ግዴታ ነው። በመጪው ግንቦት የወያኔ አገዛዝ በሚያካሂደው ውጤቱ ከወዲሁ የታወቀለት ምርጫ ውስጥ ዜጎች መሳተፍ የለባቸውም። ለወያኔ አገዛዝ ሸፋኝ ግልድምና ሽርጥ መሆን አይገባቸውም። የደም ዛር የያዘው ስርዓት በ1997 ምርጫ ሲሸነፍ ህዝብን ፈሽቶና የህዝብን ድምጽ ሰርቆ በጉልበቱ በስልጣን መቀጠሉን ዜጎች ሁሉ የታዘቡት ምጸት ነውና ዛሬ የህዝብ መሰረታዊ ጥያቄዎች ጭራሽም ቅንጣትም ምላሽ ሳያገኙ አርመኒያው አገዛዝ ባሸናፊነት በሚወጣበት ምርጫ መግባቱ ለሀገርም ለህዝብም የሚጠቅም እርምጃ አይደለም። ምርጫ የተባለውን ሂደት በተመለከተ መሰረታዊው ችግር የስነ ስርዓትና የስነ ምግባር ሳይሆን ሀገሪቷ በአንድ ፈላጭ ቆራጭ አገዛዝ ስር መሆኗና ለነጻ ምርጫ ምንም እድል አለመኖሩ ነው። ካለፈው የዞረ የህዝብ ሰቆቃ ድምር ደግሞ የህዝብ ድምጽ መሰረቁን ከ200 ያላነሰ ዜጋ መፈጀቱንና ገዳዮቹ ለፍርድ አለመቅረባቸውን ወደ 50,000 የሚጠጉ ዜጎች ተይዘው መታሰራቸውንና ከነዚህም ውስጥ አሁንም ብዙ ሺዎች በማጎሪያ ቤት መሆናቸውን የምርጫ ህግ አለመቀየሩን የምርጫ ኮሚሽን የወያኔ አገዛዝ መሳሪያ እንጂ ነጻ አለመሆኑን ወታደሩ ፖሊሱና የጸጥታው ኃይል በቡድኑ ቁጥጥር ስር መሆናቸውና በየምርጫ ጣቢያዎቹ መራጩን ከማስፈራራት አልፈው ጭፍን የሆነ ግድያና ጭፍጨፋ ማካሄዳቸውን ያሳያል። ከ1997 ዓመተ ምህረት ወዲህ ምንም የተሻሻለ ሁኔታ የለም። የወያኔ ፈላጭ ቆራጭ ቁጥጥርና አፈና ተባብሷል። በማስገደድ የድርጅት አባል ሁኑ እየተባለ አባል ተብየው ቁጥሩ ብዙ ሚሊዮን ሆኗል። ምርጫ ማጭበርበር መቀጠሉንም ያለፈው የማሟያ ምርጫ ውጤት በግልጽ ዳግም አሳይቶ የባዕዳንንም አፋዊ ወገዛ አድርሶበታል። መዋቅሩ በእጁ፣ ገንዘቡ በእጁ፣ መገናኛ ብዙሃን በእጁ። በ1997 የነበሩ ጋዜጦች ዛሬ በኃይል ጠፍተዋል። በዚህ ሁኔታ ነጻ ምርጫ እንዴት ይተበቃል? ያባ
ማንኛውም የፖለቲካ ድርጅት የራሱን የመሰለውን አቋም የመውሰድ መብቱን የሚጋፋ ባይሆንም በራሱ መርህና እምነት ደረጃ ግን በወያኔ ምርጫ መሳተፍ ስህተትና ለወያኔ አገዛዝ ብቻ የሚጠቅም ነው ብሎ ስለሚያምን ህዝብ በመጪው ምርጫ እንዳይሳተፍ ጥሪ ያደርጋል። በወያኔ ባልት ከመሳተፍ ይልቅ የወያኔን አረመኔ አገዛዝ ለማስወገድ ለወሳኙ ህዝባዊ አመጽና ሁለገብ ትግል ዜጎች ሁሉ እንዲዘጋጁና እንዲደራጁ ጥሪ ያደረገ በዚሁ ትግል የተሰማሩና ሊሰማሩ የተነሱት ሁሉ ለዲሞክራሲያዊት ኢትዮጵያ ከታገሉ ድረስ ያባ አጋራቸው መሆኑን እንዲያውቁልት ያሳስባል። ለወሳኙ ጸረወያኔ ፍልሚያ እንነሳ። ይነበረ እንግዲህ ከ2007ቱ ምርጫ ተብየው ባልት 7 ወራት በፊት ተላልፎ የነበረው የኢያፓ ማሳሰቢያና መልእክት። ብዙዋኑ ህዝብ ባልተታለለም ተቃዋሚ ፓርቲ ተብዮች ግን ውርደትን ቃሉን የሚያውቁት ከሆነ ተከናንበው ድራማው ተጠናቀቀ። ከዚህ የ2002 የወያኔ ምርጫ በኋላ ኢያፓ የሚከተለውን መግለጫ አውጥቶ ነበር።
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ የተሰጠ መግለጫ ግንቦት 17 ቀን 2002 ዓመተ ምህረት። የወያኔ የምርጫ ቧልት ተጋልጦ ተገባደደ። ምስጋና ለኢትዮጵያ ህዝብ። ሰረ ህዝቡ የወያኔ አገዛዝ ምርጫ ብሎ የህዝብን ገንዘብ አጥፍቶ የተያዘው ቧልት ፍሬቢስ መሆኑንና በዚህም መሳተፍ ወያኔን በቀልዱ ማጀብና ሽፋን መስጠት መሆኑን የተረዳው ህዝብ ፈዛኛው ለምርጫው ባለመመዝገብና በምርጫውም ባለመሳተፍ ወያኔን እርቃኑን አስቀርቶ አጋልጦታል። በምርጫው አትሳተፉ ጥሪን ደግሞ ደጋግሞ ያሰማው ኢሃባ ለኢትዮጵያ ህዝብ ምስጋናውን ያቀርባል። በዚህኛው ዙርም የመድበለ ፓርቲ አፍአዊ ህልውና ተኖ በዘመነ ደርግ ቀደም በበርካታ አፍሪካ ሀገሮች በይፋ እንደነበረው ሁሉ ያንድ ፓርቲ አምባገነናዊ አገዛዝ ጥርሱን አግጦ ተከስቷል። በዘመነ ደርግ ስናይ እንደነበረውም ህዝብ በግድ ተሰልፎ ጨቋኞቹን እንዲያወድስ ሲደረግም አይተናል። ተመሳሳይ ክስተት ከ1997ቱ ምርጫ በኋላም ተሞክሮ እንደነበር የሚታወስ ነው። ወያኔ ባለፉት 5 ዓመታት ተቃዋሚ ኃይሎችን ሲያጠቃ ሲከፋፍል መሪዎችን ሲያስርና ሲያሳድድ ነፃ ጋዜጦችን ሲዘጋ ምርጫውንም ለማጭበርበር ሲዘጋጅ መቆየቱ የታወቀ ሆኖ ሳለ የምርጫው ህግና ቦርዱም በወያኔ ቁጥጥር የቆየ በመሆኑ በምንም መንገድ ነፃ ምርጫ ሊካሄድ አለመቻሉ የተረጋገጠ ጉዳይ ነበር። ማዕቀብ ማድረግ ሲገባ መሳተፍን የመረጡት ክፍሎች መሳተፉ መብታቸው ቢሆንም ከሂደቱ ግን አመርቂ ውጤትን መጠበቅ ሆኖ ተስፋ ማድረግ ስህተት መሆኑን እነሆ ወያኔ ራሱ በማያወላዳ መንገድ ገልጽ አድርጎታል። የመድበለ ፓርቲ ልቦለድም በዚሁ ምርጫ ወደ መቃብሩ ተወስዶ አርፏል። ተቃዋሚ ቀርቶ ከሃዲ ተለጣፊዎችም ወንበር ተነፍገው ወያኔ ፓርላማ የሚለውን ብረቱን ሙሉ በሙሉ በራሱ ሎሊዎች ሞልቷል። ከእንግዲህ ወዲህ ሰላማዊ ትግል፣ ከወያኔ ጋር መወዳደር፣ ምርጫ ወዘተ የሚሉ ዋጋቢስና አደናጋሪ መፈክሮች አክትመው ለወሳኙ ፍልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ወያኔ እንደተጠበቀው ምርጫውን በጠራራ ፀሐይ አጭበርብሮ ራሱን አሸናፊ ብሎ 5 ዓመት ሊገዛ ተዘጋጅቷል። በአዳንም ከጎኑ መሰለፋቸውን በመተማመኑ በግሃድ ሊያጭበረብር ምንም ማፍረትን አላሳየም። ይባስ ብሎ ጭምብሉን አውልቆ ዘረኛ የአንድ ፓርቲ አገዛዙን እነሆ ሊያተፈን ተነስቷል።
ምርጫውን አጭበረበረ ብለው በራሱ ፍርድ ቤት ሊከሱ የሚፈልጉትን በተደጋጋሚ ማላገጫ መሆንን ትተው ይህን የሕዝብ ጠላት ከሕዝብ ጎን በመሆን ይፋለሙት ዘንድ አሁንም ጥሪ እናደርግላቸዋለን። ዜጎችም በነቃ አቋማቸው በመቀጠል ሐሳዊ መሲሆችን በማግለል ሐቀኛ የሕዝብ ወገኖችን ታጋዮችን በተጨባጭ መደገፍ አለባቸው። ወያኔ በቅርቡ በሰበብ አስባቡ ብዙዎችን ለማሰር ማቀዱም ምስጢር አይደለም። ሕግ ይከበር፣ የታሰሩትም ይፈቱ ማለት ተገቢ ሲሆን፣ ሕገወጡ ወያኔ ይወገድ ግን ዋናና ቋሚ መፈክራችን መሆኑ መዘንጋት የለበትም። የወያኔ አገዛዝ በዚህም በዚያም ጦርነት ጭሮ የሕዝብን እይታ ወዳልሆነ አቅጣጫ ሊቃኝ መሞከሩም መጠበቅ ያለበት ነው። በወያኔ አሸናፊነት ተገባደደ የተባለው የወያኔ ምርጫ መጨረሻው ይህ ለመሆኑ ሳይጀመር የታወቀ ጉዳይ ነውና የወያኔ ዳንኪራ ሕዝብን የሚመለከት አይደለም፣ ሊሆንም አይችልም። ወያኔ ተጋልጧል። ራቁቱን ዘረኝነቱንና አምባገነንነቱን አቅፎ ተፈቷል። ሕዝብም በምርጫ የሚመጣ ለውጥ አለመኖሩን በቆራጥ አቋሙ አስረግጧል። በሐቅ ከሕዝብ ጎን ቆመናል የሚሉም ይህን የሕዝብ መልእክት መቀበል ግዴታቸው ነው። የወያኔን አገዛዝ በሁለገብ ትግል ለማስወገድ ቆርጠን እንነሳ። ታዲያ አሁንስ ምን የተቀየረ አለ? እስከ መቼስ ዘረኞችን በጫንቃችን ተሸክመን እንኖራለን? ጎበዝ እንነሳ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልስራ።
በቅርቡ በተለያዩ ጊዜያት በሀገራችን የተከሰቱት ሁኔታዎች በአገር ሉዓላዊነትና በህዝባችን አንድነት ላይ አደጋ ያንዣበበ መሆኑን ያመለክታሉ። ከቤኒሻንጉል፣ ከጋምቤላ፣ ከወለጋና ከሌሎች ቦታዎች የአማራ ብሔረሰብ አባላት በዘር ሐረጋቸው ብቻ ከተወለዱበትና ረጅም ዓመታት ከኖሩበት አካባቢ እየተጠረጉ እንዲወጡ መደረጋቸው በባህር ዳር ከተማ በእግር ኳስ ውድድር ወቅት በደጋፊዎች መካከል የነበረውን አለመግባባት ተከትሎ በአማራና በኦሮሞ ዜጎች መካከል በየቦታው ግጭቶች መከሰታቸው በቅርቡ የተወሰኑ አካባቢዎችን ወያኔ ከአዲስ አበባ ጋር ለማጣቀስ ያወጣውን እቅድ በመቃወም የተደረጉት እንቅስቃሴዎች ሁሉ በብሔር ብሔረሰብ ፖለቲካ ላይ የተመሰረቱ መሆናቸው ያለፈ ታሪክን በማስታወስም ሆነ የፈጠራ ታሪክን በማዘጋጀት ከሁሉም አቅጣጫ በተለያዩ ብሔር ብሔረሰቦች ላይ የቂምና የጥላቻ ዘመቻ በሰፊው እየተካሄዱ መሆናቸው እና ሌሎችም ሆን ተብሎ ሆነ በዘፈቀደ በገዢው መደብና በጽንፈኞች የሚደረጉ ድርጊቶች ወደፊት በአገራችን ሉዓላዊነትና በህዝባችን አንድነት ላይ ሊመጣ የሚችለውን ከባድ አደጋ የሚጠቁሙ ናቸው። ይህን ጉዳይ ከዚህ በፊት በተደጋጋሚ አንስተን የተቸንበት ቢሆንም ጉዳዩ አሁንም በጥሞና እንዲታይና ወደ መፍትሄው ለመሄድ መነሻ ሊሆን ይችላል በሚል ይህ የዴሞክራሲያ እትም በዚህ ላይ እንዲያተኩር አድርገናል። በቅድሚያ በተደጋጋሚ እንደተገለጸው ኢትዮጵያ ብዙ ብሔር ብሔረሰቦችን ያካተተች አገር መሆኗ የሚያከራክር አይደለም። የተፈጠረችውም አንዳንዶች እንደሚሉት የዛሬ 100 ዓመት በአጼ ምኒልክና በተከታዮቻቸው ሳይሆን ለዓመታት በተካሄዱ የህዝቦች በይነ ግብ ማለትም በንግድ፣ በጦርነት፣ በግዛት ማስፋፋት፣ በሃይማኖት ማስፋፋት ወዘተ በተካሄዱ የእርስ በርስ ግንኙነትና ውህደት ነው። ይህም የጋራ አገር አንድ ህዝብ የሚለውን ስሜት በሁሉም ላይ ፈጥሮ ለረጅም ጊዜ ቆይቷል። የተለያዩ ብሔርና ብሔረሰቦች ባህላቸውና ቋንቋቸው ሳይከበር መቆየቱ እንዲሁም እንደሌሎቹ ሁሉ በገዢዎች መብታቸው ታፍኖ የኖረ መሆኑም አለየ ሊባል የሚችል ሀቅ አይደለም። ይህም የተለያዩ የተቃውሞ እንቅስቃሴዎችን አስከትሏል። በሀገራችን ምስቅልቅል ሁኔታዎችን ፈጥሯል። ለአንዳንዶቹም መገንጠል ምቹ ሁኔታን ፈጥሮላቸዋል። በዓለም ላይ በብሔራዊ መንግስት ተዋቅረው በተለያዩ ስሞች የሚጠሩት ሀገሮች የተፈጠሩት በረጅም ዓመታት በጦርነት፣ በንግድ፣ በስደት ወዘተ አማካይነት በህዝብ መካከል በጠብም በፍቅርም በተደረገ የቅልቅል ብሎም የመስተጋብር ሂደት ውስጥ ሲሆን በተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች ባሉባቸው ሀገሮች የጋራ አገር የሚለውን ስሜት በሁሉም ዜጎች ውስጥ ቀርጸው በህብረትና በአንድነት ሊኖሩ የቻሉት የሁሉንም ዜጎች መብትና ጥቅም ለማስከበር በመቻላቸው ነው። የብሔርና ብሔረሰብ መብት ካልተከበረ የህዝቦች አንድነትና ትብብር ሊፈጠር አይችልም። የአገር ሉዓላዊነትና አንድነትንም ሊያናጋ ይችላል። የአገር አንድነት በኃይል አይጠበቅም። የተወሰኑ ዜጎች የአገር አንድነት ይጠበቅ የሚል መፈክር በማሰማታቸው ወይም ጥረት በማድረጋቸው ብቻ የሚረጋገጥ አይደለም። የአገር አንድነት የብሔርና ብሔረሰቦችን ብሶትና ችግር በመካድ የሚገኝ አይሆንም። አምባገነን ኃይሎች ስልጣን ላይ ለመቀመጥ በሚያደርጉት ሴራና ማጭበርበርም የሚጠበቅ አይሆንም። የአገር አንድነት ሊጠበቅ የሚችለው ብሔር ብሔረሰቦች መብታቸው ተጠብቆ በቋንቋ፣ በባህል፣ በሃይማኖት ወዘተ መካከል እኩልነት ሰፍኖ የሁሉም ዴሞክራሲያዊና ሰብአዊ መብት ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜትና በሁሉም ብሔርና ብሔረሰብ አባላት ላይ በሁሉም ቋንቋ ተናጋሪዎች እንዲሰፍ ሲደረግ ነው። ይህ እውን ሊሆን የሚችለው ደግሞ የግለሰብ መብትንና የብሔርና ብሔረሰብ የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ ማድረግ ሲቻል ነው።
የተለያዩ ቋንቋዎችን የሚናገሩ ወይም የተለያዩ ባህሎችና ልምዶች ያላቸው ህዝቦች ባንድ ላይ በሚኖሩበት ሀገር ውስጥ የብሔርና የብሔረሰብ ችግር በአግባቡ ካልተያዘና መፍትሄ ካላገኘ ልዩነቶቹ ወደ ግጭት፣ ወደ ማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከሀገራችንም ታሪክ ሆነ ሌሎች ብዙ ሀገሮች ካለፉበት ታሪክ ለመረዳት ችለናል። አሁንም እያየን ነው ወደፊት ሊቀጥል እንደሚችል የሚያጠራጥር አይደለም። በንጉሱ ሆነ በደርግ ጊዜ ችግሩን የተረዱት ተራማጆች ብሔርና ብሔረሰቦች መብታቸው ይጠበቅ፣ የራሳቸውን እድል በራሳቸው ይወስኑ፣ ችግሮቹ በሰላማዊና በዴሞክራሲያዊ መንገድ ይፈቱ የሚሉ ጥያቄዎችን ያቀረቡትና ትግል ያካሄዱት ችግሩ የአገር ሉዓላዊነትንና የዜጎች አንድነትን በመሰረቱ የሚነካ በመሆኑ ነበር። አንዳንዶች ችግሩን ያመጡት ችግሩ ይፈታ ያሉት ተራማጆች ናቸው የሚል መሰረታዊ ክስ ቢሰነዝሩም ስጋውን ዛሬ ላይ ቆመን ስናየው በዚያን ወቅት ተራማጆቹ የጠየቁት ጥያቄ መልስ አግኝቶ ቢሆን ኑሮ አሁን የሚታየው ችግር በብዙ መልኩ ይቃለል ነበር። ለብሔር ብሔረሰብ ችግሮች መፍትሄው ዴሞክራሲያዊ ስርዓትን እውን ማድረግና የብሔር ብሔረሰብን ጥያቄ መመለስ ነው። ችግሩ በሰላም ሊፈታ የሚችለው ሁሉም ጉዳዮች ያለምንም ገደብ ውይይት እየተካሄደባቸው የጋራ ስምምነትና መግባባት ሲደረስባቸው ነው። ይህ ተግባራዊ ሊሆን የሚችለውም የግለሰብ መብት ሙሉ በሙሉ በተረጋገጠበት ዴሞክራሲያዊ ስርዓት ውስጥ ነው። ዴሞክራሲያዊ ስርዓት በግለሰብ ደረጃ ዴሞክራሲያዊ መብትንና ሰብአዊ መብትን ከማረጋገጥ በተጨማሪ በወል ደረጃ የብሔርና ብሔረሰብ መብትን በቋንቋ የመናገርና የማዳበር፣ የባህል መብት፣ አካባቢን የማስተዳደር መብት ወዘተ በማስጠበቅ አንጻር የሚቀርቡትን ጥያቄዎች ማስተናገድ ይጠበቅበታል። ወያኔ ስልጣን ሲይዝ እንደ ቅርጫ በቋንቋ የከፋፈለው ክልል ለብሔር ብሔረሰብ ጥያቄ መፍትሄ የሚሰጥ ሳይሆን በአገርና በህዝብ ደረጃ ውስብስብ ችግሮችን የሚቀፈቅፍ ነበር። በእርግጥም የተከሰተው ይኸው ነው። ሀገሪቷን በቋንቋ ክልሎች መከፋፈልና የይስሙላ ፌዴራል አስተዳደሮች መመስረት ህዝብን ከፋፍሎ ለመግዛትና አለጠንካራ ተቃዋሚ ስልጣን ላይ በአምባገንነት ለመቆየት ይረዳ እንደው እንጂ የብሔር ብሔረሰቦችን መብትም ሆነ ጥቅም አያስጠብቅም። የሀገሪቷ ሉዓላዊነትን ሆነ የህዝቧን አንድነት እንዲጠበቅ አያደርግም። እንዲያውም ከጊዜ ወደ ጊዜ እየተጠራቀመና እየታመቀ የቆየው ችግር በአንድ ወቅት ፈንድቶ ህዝብን ወደማያቋርጥ ወደማያባራ የጦርነት ነበልባል ውስጥ ሊያስገባ ይችላል የሚለው ስጋት ጎላ ብሎ ይታያል። ይህ በወያኔና በተባባሪዎቹ ተንኮል ታቅሮ የተዋቀረውና ህዝብ በነጻነት አስተያየትና ውሳኔ ያልሰጠበት የቋንቋ ክልልና የይስሙላ ፌዴራል አስተዳደር መዋቅር አደገኛና ሊሰራ የማይችል መሆኑን ለማስረዳት አዋቂ መሆንን አይጠይቅም። ለመነሻ ወያኔ በቋንቋ ደረጃ ክልሎችን ከፋፍያለሁ ይበል እንጂ እያንዳንዱ ክልል አንድ ቋንቋ ተናጋሪ የሆኑትን ብቻ የሚያጠቃልል አይደለም። የደቡብ ክልል ለምሳሌ ከአስር በላይ የሚሆኑ የተለያዩ ቋንቋዎችን የሚናገሩ ዜጎች ያሉበት ሲሆን በቤኒሻንጉልና ጉምዝ እንዲሁም በጋምቤላ ክልሎች ውስጥ የሚኖሩ ዜጎች አንድ ቋንቋ ተናጋሪ የሆኑ አይደሉም። ለአማርኛ ተናጋሪዎች አማራ፣ ለኦሮምኛ ተናጋሪዎች የኦሮሚያ ክልል፣ ለትግርኛ ተናጋሪዎች የትግራይ ክልል ተብሎ ይሰየም እንጂ በእነዚህ ሁሉ ክልሎች በቁጥር አነስተኛ የሆኑ የተለያዩ ቋንቋዎችን የሚናገሩ የሌሎች ብሔርና ብሔረሰቦች አባላት አሉ። ይህ በራሱ ችግር ነው። የሌሎች አገሮችን ተመክሮዎች ብንወስድም በቋንቋ ላይ የተመሰረተ የፌዴራል አስተዳደር ለአገር ሉዓላዊነትና ለሕዝቦች አንድነት አደገኛ እንደሆነ እንረዳለን። ቋንቋን መሰረት ያደረገ የፌዴራል አስተዳደርን ያስተናገዱ ጥቂት አገሮች አደገኛ ሁኔታ አጋጥሟቸዋል። ለረጅም ዓመታት በአምባገነን አገዛዝ ስር የቆዩ እንደ የቀድሞ ዩጎስላቪያ፣ ቼኮስሎቫኪያ እና እንዲሁም በሶቪየት ኅብረት ስር የነበሩ ሪፐብሊኮችን አምባገነን የነበረው ማዕከላዊ መንግስት ሲፈርስ ወይም በሌላ ሲተካ ተገነጣጥለዋል። በተገነጠሉ ማግስት በራሳቸው ውስጥ ያሉ ውዳን ብሔረሰቦች በማመጻቸው ያልተቋረጠ ደም መፋሰስ ያጋጠማቸው መሆኑም ታይቷል። አፍሪካ ውስጥ በተለያዩ አገሮች በቅርቡ በደቡብ ሱዳን የደረሰውን ጨምሮ ይኸው ችግር ጎላ ብሎ ታይቷል። በአንድ ሀገር ውስጥ የሚኖሩ ዜጎች የተለያዩ ቋንቋዎች በመናገራቸው ብቻ በፌዴራልም ሆነ በሌላ ደረጃ የሚሰየሙ የአስተዳደር ክልሎች በቋንቋ መከፋፈል አለባቸው የሚል ሀሳብ አሳማኝ ሊሆን አይችልም። ዓለም ላይ የሚነገሩ ቋንቋዎች ከ6000 በላይ ሲሆን ዓለም በ6000 አገሮች ትከፈልም ወይም 6000 የሚሆኑ የፌዴራል አስተዳደር ክልሎች ይመስረቱ የሚል መከራከሪያ ማንንም ሊያሳምን የሚችል አይደለም። በሀገራችንም ከ84 ቋንቋዎች በላይ ስለሚነገር 84 የቋንቋ ክልሎችና የፌዴራል አስተዳደሮች ይኑሩ የሚል ሀሳብ ተግባራዊ ሊሆን እንደማይችል ግልጽ ነው። አንድ ቋንቋ የሚናገሩ ዜጎች ሁልጊዜ በአንድ ሀገር ተጠቃለው አይኖሩም። እንግሊዝኛ የሚናገሩ ዜጎች በእንግሊዝ፣ በካናዳ፣ በአሜሪካ፣ በአውስትራሊያ እና በኒውዚላንድ እንዲሁም በሌሎች ቦታዎች ይኖራሉ። አረቦች በ20 ሀገሮች ውስጥ ይኖራሉ። ከእነዚህ ውስጥ አንዳንዶቹ ኩታ ገጠም በሆኑ አካባቢዎች ነው። በብዙ ሀገሮች የፌዴራል አስተዳደር ክልሎች ቋንቋን መሰረት ያደረጉ አይደሉም። ለምሳሌ ስዊዘርላንድ 4 የተለያዩ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንስ የሚነገርባት አገር ስትሆን ካንቶን ተብለው በሚጠሩ 26 የፌዴራል የክልል ግዛቶች ውስጥ ተበትነው ይገኛሉ። በስዊዘርላንድ የተለያዩ ቋንቋ ተናጋሪዎች በራሳቸው ቋንቋ የመናገር ባህላቸውን የማዳበር ራሳቸውን በራሳቸው የማስተዳደር መብት ቢኖራቸውም በአንድ የአስተዳደር ክልል ውስጥ የተወሰኑ አይደሉም። በርካታ ብሔረሰቦችን አስተናግዳ የያዘችው ህንድም ያሏት ፌዴራል ክልሎች የተከለሉት ቋንቋን ወይም ብሔርና ብሔረሰብን መሰረት አድርገው አይደለም። በህንድ ለምሳሌ ከ780 የተለያዩ ቋንቋዎች የሚነገሩ ብሔርና ብሔረሰቦች ያሉ ሲሆን አገሪቷ በ29 የፌዴራል አስተዳደሮችና 7 በሚሆኑ የአንድነት ግዛቶች ተከፋፍላለች። አከፋፈሉ ቋንቋን መሰረት ያደረገ ሳይሆን አካባቢና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ የተዋቀረ ነው። ስለሆነም ብዙ ሀገሮች የፌዴራል አስተዳደር አካባቢዎች የተከለሉትን ቋንቋን ወይም ብሔር ብሔረሰብን መሰረት በማድረግ አይደለም። በቋንቋ ላይ የተመሰረተ የክልል አስተዳደር በማዕከል ስልጣን የያዘው አምባገነን ኃይል እስከሆነ ድረስ የብሔርና ብሔረሰብ መብትን በተሟላ መልኩ የማያስጠብቅ ከመሆኑም በላይ ለህዝቦች አንድነትና ከሀገር ሉዓላዊነት አንጻር ጉዳቶች እንዳሉት መረዳት ያስፈልጋል። በመጀመሪያ ደረጃ በአንድ ክልል ነዋሪ የሆኑ ሌላ ቋንቋ ተናጋሪዎችን እንደ ባዕድ ማየት ይመጣል፣ ጠራርጎ ለማስወጣትም እንቅስቃሴ ይደረጋል። ሁለተኛ፣ በቅድሚያ ለክልሌ ለብሔረሰቤ የሚለው ስነ ልቦና ስር ሲሰጥ ለሌሎች ክልሎች የማሰብና ወገንተኛ የመሆን ስሜትን ያጫጫል። እዚህም ምሳሌ ሊሆን የሚችለው በቅርቡ በአዲስ አበባ ዙሪያ የተወሰኑ ክልሎችን ወደ አዲስ አበባ ክልል ለመጠቅለል ወያኔ የወሰደውን እቅድ በመቃወም በኩል የተፈጠረው ክስተት ነው። በመጀመሪያ ደረጃ ወያኔ ከህዝብ ይሁንታና ከህግ ውጭ አርሶ አደሮችን የሚያፈናቅለውንና የሚያደህየውን እንዲሁም የወያኔ ባለስልጣናት ኪስ ማደለቢያ ሊሆን የታቀደውን ፖሊሲ መቃወም የማንኛውም ኢትዮጵያዊ ግዴታ ነው። ከፍተኛ ተቃውሞ አካሂዶ ድርጊቱን ማስቆም የሁሉም ኢትዮጵያዊ ኃላፊነት ነው። ዓላማው ግን ለምን አርሶ አደሮች ይፈናቀላሉ? ለምን አለህግና አለስምምነት መሬታቸው ይቀማል የሚል መሆን አለበት እንጂ መሬት ከኦሮሚያ ክልል ወደ አዲስ አበባ በመጠቃለሉ መሆን የለበትም። አዲስ አበባም ሆነ የኦሮሚያ ክልል የኢትዮጵያ ንብረቶች ናቸውና። ኦሮሚያ ክልል የተነሳው ተቃውሞ ለምን መሬት ከኦሮሚያ ክልል ይወሰዳል የሚል ብቻ በመሆኑ ተቃውሞ በሌሎች ብሔርና ብሔረሰቦች አልታጀበም። መሰረቱ ብሔራዊ ስሜትነትን ቀስቅሶ ጉዳዩ ሁሉም በባለቤትነት ወስዶ ተቃውሞ ማድረግ ሲገባ ይህ ሳይሆን ቀርቷል። ይህ ክፍተት የክልል ስሜት የፈጠረው ነው። ሶስተኛ፣ የቋንቋ ክልል በብሔርና ብሔረሰብ መካከል የማያቋርጥ ጥላቻንና ልዩነትን ያስፋፋል። ዜጎች ለመብታቸው በአንድ ላይ እንዳይታገሉ ጋሬጣ ይፈጥራል። የመገንጠል ስሜትን ያጠናክራል፣ ለመገንጠልም ምቹ ሁኔታን ይፈጥራል። ወያኔ በፈጠረ ግን የክልል ስነ ልቦናዊ ጉዞ መጓዙን ከቀጠል የብሔር ብሔረሰብ መብት ሊጠበቅም ሆነ ሁላችንም የምንፈልገውና የምንታገልለት ዴሞክራሲያዊና ሰብአዊ መብታችን ሊከበርልንና እውን ሊሆን አይችልም። ወያኔ የክፍፍል ፖሊሲውን እያጠናከረ በአምባገነንነት መግዛቱን ይቀጥላል። እኛም እንደታፈንን እንኖራለን። ተደጋግሞ እንደተነገረው ወያኔ የቋንቋ ክልሎችን አዋቅሮ ተግባራዊ እያደረገው ህዝብን በመከፋፈልና በማዳከም በስልጣን ላይ ሊቆይ የሚችልበትን ጊዜ አስተማማኝ ለማድረግ ነው። ይህን የሚያደርገው በአስተዳደራዊ ወይም ፖለቲካዊ ሴራ ብቻ አይደለም። ጽንፈኛ አመለካከት ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍና በማንቀሳቀስ ጭምር ነው። ጽንፈኛ አመለካከት ያላቸው ክፍሎች ያለፈ ክስተትን በማስታወስ በብሔር ብሔረሰብ መካከል የበቀል እርምጃ እንዲወሰድ ይቀሰቅሳሉ። ጥላቻን በማስፋፋት ህዝብ ወደ አንድነት እንዳይመጣ ይጥራሉ። በአንድ ጽንፍ ምኒልክ ኦሮሞን ጨፍጭፏል፣ ስለሆነም አማራን ማጥፋት አለብን የሚለውና በሌላ ጽንፍ የኦሮሞ ህዝብ ወደ መጣበት ወደ ማደጋስካር ጠርገን እናስወጣለን ወዘተ የሚሉት የጥላቻና የክፍፍል ቅስቀሳዎች በጠባብና ጽንፈኛ ብሔረተኞች የሚስተጋቡ ሲሆኑ ቤንዚን ተርከፍክፎባቸው እንዲቀጣጠሉ የሚደረጉት በወያኔ ነው። ይህን መገንዘብና ጽንፈኞችን ሁሉ መታገል ያን የአገር አድን ትግሉ ዋና አካል ነው። ቋንቋን መሰረት ያደረገው የክልል ፌዴሬሽን የብሔር ብሔረሰብ መብትን በተሟላ መልኩ ማስጠበቅና አለማስጠበቁ አከራካሪ ቢሆንም ሁሉም ብሔር ብሔረሰብ ዜጎች በግለሰብ ደረጃ ሰብአዊና ዴሞክራሲያዊ መብታቸው በአምባገነኑ ጨካኝ ቡድን የታፈነ መሆኑ ግን አለ የሚባል አይደለም። ሁሉም ወያኔ አምባገነን አገዛዝ እየማቀቁ እየተረገጡ ይገኛሉ። ነፃነታቸውን ያጡት መብታቸውን የተገፈፉት ሁሉም ናቸው። ሁሉም በአንድ ላይ እስካልተነሱ ድረስ ደግሞ በአምባገነን ስር መማቀቁ ይቀጥላል። መገንጠልን እንደ ብቸኛ አማራጭ በመውሰድ ትግል እናካሂዳለን የሚሉ ጽንፈኛ ብሔረተኞች የሚያካሂዱት እንቅስቃሴ በአገርና በወገን ላይ የሚቀሰቀሰው ችግር ከባድ መሆኑን መረዳት አለባቸው። መገንጠል ለብሔር ብሔረሰብ ጥያቄ በራሱ መፍትሄ ሊሆን እንደማይችልና ለሕዝቡም ሰላምና ዴሞክራሲ እንደማያስገኝ ሩቅ ሳንሄድ ከኤርትራ ሁኔታ መረዳት የሚቻል ይመስለናል። ለመገንጠል የሚንቀሳቀሰው ክልል በውስጡ የተለያዩ ቋንቋ ተናጋሪ የሆኑ ዜጎችን እስከያዘ ድረስና በረጅም ጊዜ እርስ በርስ ግንኙነት እርስ በርሱ የተዛመደውና የተጋመደው ሕዝብ በአካባቢው ነዋሪ እስከሆነ ድረስ መገንጠል ያልተቋረጠ ግጭትንና ጦርነትን ሊያስከትል እንደሚችል ከወዲሁ መገመት ያስፈልጋል። መፍትሄው ምንድን ነው የሚለው ተገቢ ጥያቄ ነው። ይህን ከመመለስ በፊት የወደፊቱን ሁኔታ በመላምትም ቢሆን መዳሰሱ ለሚኖረን ግንዛቤና መውሰድ ለሚኖርብን እርምጃ ጠቀሜታ ይኖረዋል። ምን ሊከሰት ይችላል የሚለው በትክክል መናገር ቢያስቸግርም ከሁለት ሁኔታዎች አንደኛው ሊፈጠር እንደሚችል መገመት ይቻላል። ወያኔ ውስጣዊ አንድነቱን ጠብቆ የወታደራዊውንና የፖለቲካዊ በላይነቱን ይዞ የክፍፍል ሴራውን ተግባራዊ አድርጎ መቀጠል ከቻለ ለረጅም ጊዜ የኢትዮጵያን ሕዝብ መብት ረግጦ ስልጣኑን ጨብጦ ይቀጥላል። በተበታተነ የሕዝብ ክፍፊት ወይም በውስጣዊ ችግር ምክንያት ስልጣኑ ከተንኮታኮተ የኢትዮጵያ ሕልውናና አንድነት ከአደጋ ነፃ ሊሆን ይችላል ብሎ መገመትም ይከብዳል። መፍትሄው የሚገኘው በሁሉም ወገን የሚገኙ ጽንፈኛ አመለካከቶችን አስወግዶ በአብይ ጉዳዮች ላይ ተስማምቶ በጋራ መንቀሳቀስ ይቻል ነው። ለሁሉም ብሔረሰቦች እንዲሁም ለአገሪቷ ሰላም፣ ዴሞክራሲና ፍትህ የሚገኝበትን ሁኔታ መሻት፣ ሁሉም አገሬ ወገኔ የሚለውን አመለካከት በልቦናው አስርጾ እጅ ለእጅ ተያይዞ የሚነሳበትን መንገድ መፍጠር ነው። ኢትዮጵያ ውስጥ ብሔርና ብሔረሰብ የለም፣ የሚጠየቀው የመብት ማስከበር ጥያቄ አግባብነት የለውም፣ ወይም መብትን መጠየቅ ጸረ ኢትዮጵያዊነት ነው፣ ጸረ አንድነት ነው ብሎ ብሔርና ብሔረሰቦች ላይ መዝመት የወቅቱን የኢትዮጵያን ሁኔታ ያላገናዘበ ከመሆኑ ባሻገር ለኢትዮጵያ ሕዝብ አንድነትና ለአገሪቷ ሉዓላዊነት አደጋን የሚጋብዝ ነው። ይህንን ጽንፈኛ አመለካከት የሚገቡ ወገኖች በብርቱ እንዲያስቡበትና አመለካከታቸውን እንዲቀይሩ አበክሮ መታገልና መስራት ያስፈልጋል። የራስ ቋንቋ ለመናገር የራስ ባህል እንዲከበር መጠየቅ፣ ራስን በራስ ለማስተዳደር መንቀሳቀስ የሚነቀፉ ወይም የሚፈሩ መሆን የለባቸው። እነዚህ ጥያቄዎች በትክክል በስራ ከዋሉ ብሔርና ብሔረሰቦች መካከል ያለው የእኩልነት ስሜት የሚረጋገጥበት፣ ብሔርና ብሔረሰቦችን ይበልጥ የሚያዛምድበትና የሚያያይዝበት ሁኔታ ይፈጥራል። አገራዊ ስሜት በሁሉም ላይ እንዲሰርጽ ያደርጋል። የብሔራዊ ቋንቋ ጥያቄም ልዩነት የሚፈጥር መሆን የለበትም፣ በሕዝብ ስምምነት መሰረት መሆን አለበት እንጂ። በአንድ አገር ሁለት ወይም ከዚህ በላይ ብሔራዊ ቋንቋዎች ሊኖሩ ይችላሉ። ዋናው ነገር የብዙሃኑ መገናኛ ለመሆን ብቃት ማግኘቱና ብዙሃኑ የሚፈቅዱት መሆኑ ላይ ነው። አማርኛ ብሔራዊ ቋንቋ በመሆኑ አማራው ሌላውን ሊጨቁን ይችላል ወይም በሌላው ላይ የበላይነት አለው የሚለው አመለካከት ጊዜ ያለፈበትና ተጨባጭ ሁኔታውን የማይገነዘብ ነው። ብሔራዊ ቋንቋ ህዝብን እርስ በርስ የሚያገናኝ የመግባቢያ ቋንቋ ነው። እንግሊዝኛ በታሪክ አጋጣሚ በተለያዩ ወቅቶች በተለያዩ ሀገሮች በመስፋፋቱ ዛሬ አብዛኛውን የዓለም ክፍል የሚያገናኝ ዓለም አቀፍ ቋንቋ ሆኗል። አማርኛም ብሔራዊ ቋንቋ ሊሆን የቻለው በታሪክ አጋጣሚ ነው። ባኑ በአሁኑ ወቅት አማርኛ ብሔራዊ ቋንቋ የሆነው በአማሮች ብቻ ሳይሆን በብዙዎች ብሔር ብሔረሰብ አባላት ተደግፎ ነው። ከብሔራዊ ቋንቋነት አልፎም በአካባቢው ህዝብ ፍላጎት ስምምነትና ውሳኔም የተወሰኑ ክልሎች ዋና የክልል ቋንቋ ሆኖ በማገልገል ላይ ይገኛል። ነገ ኦሮምኛ ወይም ሌላ ቋንቋ ተጨማሪ ብሔራዊ ቋንቋ እንዲሆን ሐሳብ አቅርቦ የብዙሃኑ ኢትዮጵያውያን ህዝብ ፍላጎትና ውሳኔ የሚያገኝ ከሆነ ይህ ጉዳይ ክርክር ሊያስነሳም ሆነ የልዩነት ነጥብ ሊሆን አይገባም። ሁለትም ሶስትም ብሔራዊ ቋንቋዎች በአንድ አገር ውስጥ መነገር ይችላሉ። በሌላ ውስጥም ተመገንጠልን እንደ መፍትሄ የሚያጠነቅሩ እንዲሁም ክልልን ወይም ብሔር ብሔረሰብን ከሀገርና ከወገን የሚያስቀድሙ ብሔር ብሔረሰብን ከሀገር ነጥለው የሚያዩ ጽንፈኞች የያዙት አመለካከት አደገኛ መሆኑን ተረድተው አመለካከታቸውን እንዲያስተካክሉ መገፋፋትና መታገል ያስፈልጋል። የሚያቀነቅኑት ሐሳብ ተግባራዊ ቢሆን እንኳ ከፍተኛ ቀውስንና የረጅም ዓመታት ደም መፋሰስ ሊያስከትል እንደሚችል ሳይሰለቹ ማስገንዘብ ያስፈልጋል። የአንድ ብሔር ብሔረሰብ አባልነትን ከኢትዮጵያዊነት ነጥሎ የማየትን አመለካከት ለማረምና ለማስተካከል ትግል ማካሄድ ያስፈልጋል። የአገር ዜግነት ማለትም ኢትዮጵያዊነትና የብሔር ብሔረሰብ አባልነት የሚነጣጠሉ አይደሉም። አንደኛውን አስቀድመን ሌላኛውን የምናስከትልበት ሁኔታም የለም። ሁለቱም የአካሎቻችን ክፍሎች ናቸው፣ ልንነጥላቸው አንችልም። በኢትዮጵያ ህዝብ ላይ ከፍተኛ በደል ወንጀል እየፈጸመ ያለውን አስከፊውን የወያኔ አገዛዝ ለአንዴም ለሁሌም አሽቀንጥሮ ለመጣልና ሁላችንም መብታችን የሚከበርበት እኩልነታችን የሚረጋገጥበት ፍላጎታችን የሚሟላበትና አገራችንና ህዝባችን በእድገትና በብልጽግና ጎዳና የሚራመዱበትን ስርዓት ለመፍጠር ጽንፈኝነትን አስወግደን እጅ ለእጅ ተያይዘን ትግላችንን እንቀጥል የሚለው ወቅታዊው የኢሕአፓ መልእክትና ጥሪ ነው። ይህን ተግባራዊ ለማድረግ ሁላችንም የድርሻችንን እናድርግ። የኢትዮጵያ ህዝብ በትግሉ መብቱን ይቀዳጃል፣ አንድነቱን ያስከብራል።
ለኛ ሲሉ ሞቱ። ለኛ ሞት አስበው እርሶ ባይሞቱማ ሰይጣን ፍሬ አፍርቶ በሽታው እንደለማ የራዩን ምስጢር በፍጹም ሳይገባን ሸተን ጠፍተን ነበር ተጥሰን እንደጣን በመድረ ዲያብሎስ ሴቴ ወንዴ ሰይጣን። ለኛ ሞት አስበው ባይሞት ሁሉ ለኛ ከቤቶ ጸሎቱ ውስጥ መጥቶ ንሃይ መጋኛ ብርሃኑን ሳናይ ብሩ እንደከለለን አመዱነን ነበር በቁመና ነደን። ለኛማ ሞቱልን ባይሞቱማ ኖሮ ስንት ልዝብ ሰይጣን አንገት አጠርቅሮ ደም የጠጣው ሁላ ኃይሉን አጠናክሮ በነጣጥሎን ነበር እንዳው ዳመት ዶሮ። አራ ለኛ ሲሉ ሞቱ። እርሶ ፈጠም ብለው ለኛ ባይሞቱልን ወዳሴና አዳሴ ከቅዳሴው ጋራ እየተምታቱብን እንኖር ነበረ ዶክተሩ ሳናው ድፍን እንዳለብን። ሞተውልን እርሶ ጫማውን ተጫምቶ ትቶ ሄዱትም ሙሉ ልብሶን ለብሶ ብሎብን እንጂ በኃይለ ማርያም ስም ለኃይለ ሰይጣን ነክሶ ጫንቃችን ላይ ሆኖ በእኛ እየታረሰ ሰብሉን ከገበያ እየነሰነሰ ዘሩ ፍሬ አፍርቶ በሽታው በለማ ለእኛ ሞት አሰበው ባይሞቱልንማ። አይ የሰይጣን ነገር የፍቅር ባላንጣ ኃይሉን አጠናክሮ በአበባ አሳጅቦ ከገበያ ወጣ። ባይሞቱልንማ አገር ብሎ ለማ ለማም ብሎ አደር ዘር በትኖ ማፍራት አይገባንም ነበር። ተዋናይ መልምለው ምርጥ ምርጥ ድራማ ጃሃዳዊ አረካት እና ኬልዳማ ለኛ ሞት አስበው ባይጀምሩት ኖሮ ውሻው በግነኝ ባይል አፉ ተጠቅጥቆ በቁሙ ተጠቅጥቆ እጅና እግሩ ታስሮ ማን ያሳየን ነበር ይህን አቀናብሮ። ሰይጣን ፍትሃት የለው ይቃጠላል እንጂ በክፋት ዋሮ ለኛስ እንኳን ሞቱ ባይሞቱልን ኖሮ ስንቱ በስጋ ወደሙ ለውሸት የቆረበ የንፉቅ ቋስ ከደን እያንገበገበ ስንቱ ከሃዲ ባንዳ ቁሞ በርሶ ጥላ አብሮን እየጠጣ አብሮን እየበላ አብሮ እየዘመረ አብሮ እየቀደሰ እየከፋፈለና እየቀነሰ የእምነት ጣራችንን በተደረመሰ። ሞተውልን እንጂ ባይሞቱልን እርሶ በእምነት ተቋማቱ ሰይጣን ብቻ ነክሶ ወይኑን እየተጋንድ በዲያብሎስ ዋንጫ ሆነን እንቀር ነበር ሰይጣን መፈንጫ። ለርሶ ቆመ ሁላ ቀስሮ መሃል ጣት አገሪቷ እንዳለ ሶዶም አስመስሏት ቄስ ሆኖ ካድሬ ሞቁ ቄስ ሆኖባት አናይም ነበር ይሄ ሁሉ ማለት ለኛ ሲሉ ሞቱ። ከርሶ ሬሳ ሳጥን ካጌጠው ባበባ ሶስት ጊዜ ማስፎ ሙሽራው ሲያገባ የመፍጠር ችሎታ አስመስሎ የመስራት የናከል ዳማ ጃህዳ ያረካት መቼ ታየን ነበር ያክተሮቹ ብቃት የፊልሞቹ ጥራት ወይ ማልቲ። ምን አይነት ጊዜ ነው ዘመነ ግርምቢጥ ድመቲቷ ዳሪ አሳዳሪ ዋይት ቤተ ክርስቲያኑን ዲያብሎስ ማፍለቂያ መስጊዱን ለሰካራም ለጠጪ ለጠላ መጥመቂያ ፍትሃትን በፎቶ ቅዳሴን በስክስታ ሶላቱን በጥይት በካድሬ ድንፋታ ይቅር በለን አላህ ይቅር በለን ጌታ ዘመነ ግርምቢጥ ወያናዊ በሽታ። ለኛ ሲሉ ሞቱ ለኛ ሞት አስበው እርሶ ባይሞቱም ማሰይጣን ፍሬ አፍርቶ በሽታው እንደለማ የራዮን ሚስጥር በፍጹም ሳይገባን ሸተን ጠፍተን ነበር ተጥሰን እንደጣን በመድረ ዳብሎስ ሴቴ ወንዴ ሰይጣን። ለኛ ሲሉ ሞቱ
ኢትዮጵያ የኛ ለሽደው